Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለዛሬ ታህሳስ 18 2010 ዓ.ም ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። እስረኞችን ለማስታወስ የበየነ ዘመቻ እየተካሄደ ነው፣ ቀዳሚው ዘገባችን ነው።
በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ፣ በደላቸውም ደግሞ በተደራጀ መልኩ ቢያንስ በአንድ እንድናስታውስ ነው ዋናው ዓላማው።
የሰማችሁት እስረኞቹ እንዲታወሱ ዘመቻውን ካስጀመሩት መካከል አንዱ ጌታቸው ሽፈራውን ነው።
አላግባብ መብታቸው የተጣሱን በአስተሳሰብ ወይም በአመለካከት ልዩነታቸው ለእስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያስፈልገው።
የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉን ነበር የሰማችሁት። ሌሎችንም የዘመቻው ተሳታፊዎችን ይዘናል፣ ጠበቆቻቸውንም አናግረናል። የሚሸኘው የአውሮፓውያኑ 2017 ለአፍሪካ ዴሞክራሲ ምን ነበር?
በ2014 የጀመረው በኢትዮጵያ በጠቅላላ የተቀጣጠለው የህዝብ አመቱ ግን በአሁኑ በ2017 ዓ.ም ላይ አዲስ መልክ እንደያዘ ነው የሚታየኝ።
ፕሮፌሰር ህዝቅኤል ጋቢሳ የኢትዮጵያን ዴሞክራሲ ቃኝተዋል። እስላማዊ መንግስት አይሲስ በዚህ በሚሰናበተው የአውሮፓውያን 2017 ዓ.ም ኢራቅና ሶሪያ ውስጥ ምን ፈጠረ? ዝርዝሩን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሼ መጥቻለሁ። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ባራክ ኦባማ ለብሪታንያው ልዑል ሃሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች ሙሉ በሙሉ የተለያዩ እውነቶች እንዲይዙና በወቅቱ የያዙትን አድሏዊ አመለካከቶች በሚያጠናክሩ መረጃዎች እንዲከበቡ ማድረጉ ነው ሲል አስገነዘቡ። ልዑል ሃሪ ሚስተር ኦባማን ባለፈው ወር መስከረም ላይ ለቢቢሲ ሬዲዮ የረቡዕ ይህንን የተናገሩት ስርጭት አወያይቷቸዋል። ለስምንት ዓመታት በዩናይትድ ስቴትስ ፕሬዚዳንትነት ያገለገሉት ሚስተር ኦባማ በኢንተርኔት የተሰባሰቡ ማህበረሰቦች ከዚያ መድረክ ወጣ ብለው ሰዎች እርስ በርስ እንዲተዋወቁ እድል መስጠት ያስፈልጋቸዋል ብለዋል። ኢየሩሳሌም የሚገኘው የተቀደሰው ምዕራባዊ ግንብ አቅራቢያ የሚገነባው የባቡር ጣቢያ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስም እንዲሰየም የእስራኤል የትራንስፖርት ሚኒስትር ሀሳብ አቀረቡ። ፕሬዚዳንት ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ብለው እውቅና መስጠታቸውን ተከትሎ ሚኒስትሩ የእስራኤል ካትስ ይህን ሀሳብ ያቀረቡት በቅርቡ የተካሄደው የሀገራቸው የባቡር መስመር ዋና ስራ አስኪያጅ ስብሰባ ላይ ሲሆን በቅርቡ የሚከፈተው የፈጣን ባቡር መስመር ወደ ምዕራባዊ ግንብ እንዲዘልቅና እዚያ የአዲስ ባቡር ጣቢያ እንዲሰራ ይጠይቃል። ፕሬዚዳንት ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት በማወቅ በጀግንነት ስለወሰዱት ታሪካዊ ውሳኔ የባቡር ጣቢያው በስማቸው ይሰየም ሲሉ ነው ሚኒስትሩ ሀሳብ ያቀረቡት። ሀሳቡ ከዓለም አቀፉ ማህበረሰብ ተቃውሞ እንደሚገጥመው ተገምቷል። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ ሰላም ድርድር ከሶሪያ ሕዝብ ሰፊ ድጋፍ ያለው መሆኑንና የተባበሩት መንግስታት ድርጅት ለሚሸመግለው የሰላም ሂደት መሰረት እንደሚጥል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ላቭሮቭ ይህን የተናገሩት አርብ የሶሪያ ሽምቅ ተዋጊ ቡድኖች አንድ ላይ ሆነው በወሰዱት አቋም ሩሲያ የመንግስታቱን ድርጅት የሰላም ሂደት በብልጠት ለማደናቀፍ እየሞከረች ናት ብለው በመወንጀል በሶቺ ጉባኤ ላይ አንካፈልም ካሉ በኋላ ነው። እጩ ፕሬዚዳንት ዊያ አሸንፍ ያለሁ እያሉ ነው። ላይቤሪያውያን መጪውን ፕሬዚዳንታቸውን ለመምረጥ ትላንት ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። ምክትል ፕሬዚዳንት ጆሴፍ ቦካዮ ወይስ የቀድሞ የእግር ኳስ ተጫዋች ጆርጅ ዊያ? ለ12 ዓመታት አገልግለው ስልጣን እያስረከቡ ያሉት የአሁኗ ፕሬዚዳንት ኤለን ጆንሰን ሰርሊፈንን የሚተካው ከሁለቱ እጩዎች አንደኛው ነው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ጉዟችን ነው። ወደ ቀዳሚው ዝርዝር ያለ ዘገባችን እናልፋለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በእስር ላይ የሚገኙ እስረኞችን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምጽ ገለጹ። የእስረኞቹ ቁጥር ለጊዜው እንደማይታወቅ የገለጹት አስተባባሪዎቹ በኦሮሚያና በአማራ የተቃውሞ እንቅስቃሴ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ሰዓት 900 ለሚደርሱ እስረኞች ጥብቅና ከሚቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምጽ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ አሰቃቂ ድብደባ እንደሚፈጸምባቸው ለፍርድ ቤት ያስረዳሉ ብለዋል። ዛሬ ረቡዕ ታህሳስ 18 2010 ዓ.ም የበይነ ዘመቻው እንዲደረግ የመጀመሪያ ሐሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታው በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው እንዳለው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም። በተለይ ከሁለት ዓመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች እንዳሉ ነው።
ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይህ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንደውም አቤቱታቸውም በቃል መናገርም አሁን ይቻላል ነበር፣ በጽሁፍ አቅርቡ ነው የሚባለው። ፍርድ ቤትን ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰው የተወሰነ ሰው ነው። ስለዚህ አብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም፣ የሚያውቃቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ በደላቸውም ደግሞ በተደራጀ መልኩ ቢያንስ አንድ ቀን እንድናስታውስ ነው ዋናው ዓላማው።
ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው 560 የሚደርሱ ሰዎች ተለይተው በዘመቻው ላይ ስማቸው ይፋ እንደተደረገ ጌታቸው ገልጾ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱና የሚታወቁ ከ1500 እንደሚበልጡ ይናገራል። የዞን 9 የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የህሊና እስረኞችን እናስታውሳቸው በሚለው ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹን እስረኞችና ወንዶቹን ለማስታወስ በተሰራ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶአቸውን በመቀየር እየታወሱ ነው ብሏል።
እኛም ጥሪ ስናደርግ ጌታቸው ሽፈራው ነበር መጀመሪያ ሀሳቡን ያመጣው። ከዛ በኋላ ተነጋገርንበት እና ጥሪ ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ፣ በዚህ አጋጣሚ ያስተዋውቅ ነው ምን አይነት ስራ እየተሰራ ነው፣ እስረኞች እንዴት የተያዙት የሚለውን ነው። አላግባብ መብታቸው የተጣሱ በአስተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያስፈልገው እንጂ ለከሌ ወይም ለከሌ ብለን ለይተን ያልነው ነገር አይደለም።
በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉ ውለዋል ብሏል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎችን ለመስማት የሚከብዱ ናቸው ይላል።
በአብዛኛው ድምታቸው ላይ ውሃ ማንጠልጠላለ በኤሌክትሪክ ገመድ የገረፉና እንደሚሉት አብዛኛዎቹ መከላከያ ምስክርም ሲያቀርቡ መሰቀላለ። በተለይ በዚህ ከቃጠለው ጋር በተያያዘ የሚሰማው በጣም አስጠቃቂ ነው። አራጋ ሁሉ ተሰቅለናል እንደሚሉት ካቴና ለወር ያህል መታሰር እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች። እንደውም በቅርቡም ፍርድ ቤት ላይ ያቀርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ፣ በሚስማር ጉልበት መመታት እንዳለ እና ደግሞ ላይ ያለ ካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልታቸው እንደ ተኮላሽ ያሳያሉ። ለምሳሌ ያቻለው ደስ የሚባል ተከሳሽ ልቱ እንደ ተኮላሽ ያሳያለ። ትናንት እንኳን አድኖች የሚባል ሶስት ጊዜ ሃይላንድ ውሃ አንጠልጥለውብኛል ብሎ ለፍርድ ቤት ትናገራለ። በአብዛኛው ሰው ከፍርድ ቤት በሽ እንኳ ስትዘግቡ አንዳንዱ ሰው እውነት እንኳን አይመስለውም። ሄዶ ሱሪው ሲያወልቅ እስካላየ ድረስ ጥፍር የተነቀለ ጥፍር እስካላየ ድረስ ምናምን እንኳን አለ። ከዘግናኝነቱ የተነሳ የሰብአዊ መብት ጉዳዮች ብቻ ሳይሆን በደል ያጋልጡ ሚዲያዎችና ተቋማት ካለመኖራቸው የተነሳ ሰው አያምን። እንደዚህ ሲሆን ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ ስለነዚህ የሚጮህላቸው ሰዎች ማንም የለንም ብለው ነው የሚያስቡት። እነሱ ማህበራዊ ሚዲያ እንኳን ስማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆንን ለማሳየት
ናትናኤል ያለም ዘውድም ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል።
እኔ ዳንኤል ሲበሺ ጋዜጠኛ ተመስገን ደሳለኝ እነ እስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ እንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው። እና እነ እስክንድር እንግዲህ እስክንድር 18 ዓመት ፍርደኛ ነው። አንዷለም እድሜ ልክ ፍርደኛ ነው። ቤተሰብ ሶስትና አራት ሰው ብቻ እንዲጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው ከዚህ በላይ ይህን ሁሉ ዓመት እየታሰሩ ከዚህ በላይ በደል የለም። ያጠፉት ጥፋት የለም። በማረሚያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት አመትና አራት አመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን ሌላ የሰብአዊ መብት ኮሚሽኖችም ምኖችም እንዲያውቁት እያደረግን ያው እነሱን ማበረታታት መያዝ ነው።
አቶ ወንድሙ ኢብሳ አብዛኞቹ እስረኞች በአቅም ምክንያት ጠበቃ የሚቆምላቸው ባለመኖሩ ከ600 በላይ ለሆኑ እስረኞች እንደሚቆሙ ገልጸው ከኦሮሚያ ተቃውሞ ጋር በተያያዘ ያሉ እስረኞች ይብዙበት እንጂ ለሁሉም ኢትዮጵያዊ ነው የምቆመው፣ ሁሉም በችሎት መጥተው የሚያቀርቡትን አቤቱታ ቆሜ ያዳምጣለሁ ብለዋል።
አሁን አስኳቸው እንደነገርኩ ወደ 600 የምጠጋ ሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ድረስ ፍርድ ቤትም ላይ በመሰክሩት ነው። ጥፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታቸው ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮችና ራሳቸውን ሲከላከሉ በችሎት የሚያሰሙት ነው። ማዕከላዊ ውስጥ ያለው ድብደባ በጣም ገደል የለውም። አብዛኛው 90% በዓለም ላይ ያለ የስቃይ የድብደባ ስቃይ ሁሉ የሚጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረፍ በቶሎ እኛ የምንነግርህን ነገር መን ነው የሚባለው። ግማሹ ኦነግ፣ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ እስረኞች የምናገሩ ጭንቅላታችን ላይ ቆሞ ጭንቅላታችን በዚህ በከራከ በእንግዲህ በዚህ በታበሩ ጫማ እየተቀጠቀጥን ጥፍር ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤት ውስጥ ፍርድ ቤቱ ለፍርድ ቤቱ ክብርን አይፈቅድም ወይም ደግሞ አያስፈልግም ተው ይላሉ እንጂ ያን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛው ወጣት ኦሮምኛ እንጂ አማርኛ ማይችላል። በኦሮማ ክልል አለ ኦሮምኛ ለምን ትናገራላችሁ አማርኛ መናገር አለባቸው ብሎ ሁሉ የሚደበደቡ ስፍር ቁጥር የለም። የድብደባ ነገር የማዕከላዊን ያህል እንዳይሆንም በቅልንጦ ውስጥ ሁልጊዜ ታራሚዎች ረዳን በኘት ሁልጊዜ የሚያሰሙት በቃ አንድ ወታደር ተመሰ ፊቱ አላማረኝም በምን ዝደበድ ቀጣሁ አላቃ ጋር ይደረስም በሽምግልና የመጠረፍ ነገር ከዛ በኋላ ደግሞ የማስፈራራት ነገር።
አቶ ወንድሙ ኢብሳ አያይዘው ፍርድ ቤቱ እነዚህን አቤቱታዎች ከሰማ በኋላ የሰብአዊ መብት ኮሚሽን ጉዳዩን እንዳየው ወደዛ እንደሚመሩ ገልጸው አብዛኞቹ ግን እስካሁን ምላሽ አለማግኘታቸውን ነው። አቶ አለልኝ ምህረቱ ከ200 በላይ ከአማራ ክልል ህዝባዊ ተቃውሞ ጋር በተያያዘ ለታሰሩ እስረኞች እንደሚቆሙ ገልጸውልናል። ደንበኞቻቸው በችሎት ስለሚያሰሙት የሰብአዊ መብት ጥሰት በተመለከተ አነጋግሬያቸው ነበር።
እንግዲህ በሁለት መንገድ የተከፈለ ነው። አንደኛ ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ፣ እዛ ችሎት ላይ የደረሰባቸውን ስቃይ ያነሳሉ። በምርመራ ላይ ያሉ ከሚያነሷቸው ስቃዮች እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ። በሀይላንድ በጣም በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ግርፋቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትሰሚያለሽ።
የተለዩ ሲባል ለምሳሌ
አሁን እንደምልሽ ይሄ ከሞራል ጋር በተለይ እንግዲህ የሰው ልጅ ለመግለጽ እንደኔም ይከብደኝ። እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታዊ ሆነው ይናገራሉ። እኛም ለመስማት ራሱ ጆሮአችን የማንዘጋው ነገር ሆኖ ነው። በጣም ምልሽ እንግዲህ የወንድ ልጅ ብልት ላይ ውሃ ታስሮ ሲንጠለጠል ሊደርስበት የሚችለውን ስቃይ ስታስቢው ከባድ ነው። ያን ነው በብዛት እንግዲህ ችሎት ላይ የሚያነሱት።
በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ
በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበር እና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው በዛም አሁን ጨለማ ውስጥ ነው ያለው። ክሊንቶን ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የፍርድ ቤት አደራ ነው የሚያስቀምጠው ማረሚያ ቤት። ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር 26 ጀምሮ እስካሁን በጨለማ ቤት ነው ያለው።
የዚህ የበይነ መረብ ዘመቻ አስተባባሪዎች የዛሬውን የማህበራዊ ሚዲያ እስረኞችን የማስታወስ ዘመቻ ያዘጋጁት እስረኞቹ የሚደርስባቸውን በደል ለዓለም ለማሳወቅ ነው ብለዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን የአውሮፓውያኑን 2017 የሚዳስስ ይሆናል። ለአፍሪካ ዲሞክራሲ መልካም ጅምር የታየበት ነገር ግን ፈተናዎች እንደሚገጥሙበት የተገመተበት ዓመት ነው ይለናል ሰለሞን ክፍሌ በዲሞክራሲ በተግባር ዘገባው። ዘንድሮ ከአንጎላ እስከ ዚምባብዌ ከፍተኛ የፖለቲካ ለውጦች ተካሂደዋል። ሆኖም እንደ አህጉሪቱ መሪዎች ለውጦቹን እንደ ትክክለኛ የዲሞክራሲ ባህል እድገት በመቁጠር ቢያወድሱም ተንታኞች ግን የለውጦቹ ሀቀኝነት ያሳስባቸዋል ብለዋል። አኒታ ፖል ከጆሃንስበርግ ያጠናቀረችውን ዘገባ ሰለሞን ክፍሌ ከምሽቱ ዲሞክራሲ በተግባር ፕሮግራም ጋር የኢትዮጵያን ሁኔታ ጨምሮ በተከታዩ ዝግጅት አቀናብሮታል።
አፍሪካ በ2017 ለረጅም ጊዜ ዚምባብዌን ያስተዳደሯት ሮበርት ሙጋቤ ፈጽሞ ያልተጠበቀውን በገዛ ፈቃዳቸው ሥራ የለቀቁበትን ደፋር እርምጃ ታዝባለች። በአንጎላም እንደ ዚምባብዌ ብዙ ድራማ ባይታይበትም ሀገሪቱን ላለፉት 38 ዓመታት የመሩት ሆዜ ኤድዋርዶ ዶስ ሳንቶሽ በጡረታ ተገልለዋል። ዘንድሮ በአፍሪካ በርካታ አዳዲስ መሪዎች ብቅ ቢሉም ታዲያ ተንታኞች በተለይ በአንጎላና በዚምባብዌ ሥልጣን የተረከቡት ለቀድሞዎቹ ፕሬዝደንቶች ለአስርታትና ከዚያም በላይ ዓመታት ቅርብ ሰዎች ስለነበሩ ተንታኞች ብዙም እምነት አያሳድሩባቸውም። ጄጋር ግሬይ ጆንሰን ኦፕን ሶሳይቲ ፋውንዴሽን የተባለው ድርጅት ኃላፊ ያስረዳሉ።
ያው የቀድሞ መንግሥት ነው ተመልሶ የመጣው፣ አልተለወጠም። ልዩነቱ ስልጣን ላይ የወጣው ሰው ብቻ ነው። ፕሬዚዳንቱ እዚህ ላይ የተቀየረው በራሱ ቅርብ ረዳቶች ነው ወይም ደግሞ በዋናው የእርሱ ደጋፊ አሊያም ከፍተኛ ያስተዳደሩ ሰው ነው። ስለዚህ እኔ ያን ለውጥ እንደ ተደረገ አድርጌ ማየት አልችልም። ለውጡ በመራሄ መንግሥታቱ ላይ ብቻ ከሆነ የተደረገው በሀገሪቱ ትክክለኛ ለውጥ አልተካሄደም።
በ2017 ሩዋንዳ፣ ሌሶቶና ኬንያም ምርጫ አካሂደዋል። በላይቤሪያም የመጀመሪያው ዙር ፕሬዝደንታዊ ምርጫ በአብዛኛው ሰላማዊ ቢሆንም ተሰናባቿ ፕሬዝደንት ኤለን ጆንሰን ሰሪፍ ማጭበርበር ተካሂዷል ሲሉ ስሞታ ማቅረባቸው ታውቋል።
በዚህ ወቅት ዲሞክራሲያችን ጥቃት ደርሶበታል። የሀገራችን መልካም ስም እየተበላሸ ነው። ምጣኔ ሀብታችን ላይ ውጥረት ሰፍኗል። እኛ ፖለቲከኞች የተሻለ መስራት ይጠበቅብናል።
በኬንያ ምርጫውን ዳግም ማካሄድ ነበረባቸው። ለምን? ፍርድ ቤቶች በመጀመሪያው የድምፅ ቆጠራ ወቅት ማጭበርበር መካሄዱን በማረጋገጣቸው ሲሆን፣ በሁለተኛው ምርጫ ደግሞ ተቃዋሚዎች አንሳተፍም ብለው መውጣታቸው ነው። በኬንያ ከምርጫው ጋር በተያያዙ ሁከቶች 68 ሰዎች መገደላቸው ተዘግቧል። ሌላው ደግሞ በዚህ በፈረንጆች 2017 በኮንጎ ዲሞክራሲያዊ ሪፑብሊክ ይካሄዳል ተብሎ ሲጠበቅ የነበረው ምርጫ አለመካሄዱን እናገኛለን። ኮንጎ ለሌላ 2 ዓመት አራዝማለች የምርጫውን ጊዜ። ለምን ቢባል የፕሬዝደንቱን የጆዜፍ ካቢላን ያስተዳደር ዘመን ለማራዘም፣ ያ ደግሞ ያለመረጋጋቱን ሁኔታ አባብሷል። ያቺ ግዙፍ የተፈጥሮ ሀብት ያላት አገር በፖለቲካ ትታመሳለች። ተንታኞቿም አዎንታዊ አስተያየት ሲያንጸባርቁ አይስተዋልም መጻኢ ዕድሏን በተመለከተ ሲናገሩ። ክሎድ ካቤምባ የደቡባዊ አፍሪካ አገሮችን የተፈጥሮ ሀብት የሚያጠናው ማዕከል ዳይሬክተር ናቸው።
If you are going to stabilize the Congo, we need to go through
ኮንጎን ማረጋጋት ከፈለግን ዲሞክራሲያዊ ህጋዊና ሁሉን አሳታፊ ምርጫ ማድረግ ያስፈልገናል። ባለፉት 2 ምርጫዎች በ2003 እና በ2011 የታዘብነው ግን የምርጫ አስፈጻሚ ተቋማት እንዳልነበሩና በአገሪቱ የቆየውን አጉል ባህል አለመቀየራቸውን ነው። በዚህም የተነሳ ጠቅላላ ሽግግር ሁኔታው ሳይሳካ ቀረ። ምክንያቱም አሁን እንደምናየው ያለውን አይነት ሁኔታ ማለትም ፕሬዝዳንት ጆሴፍ ካቢላ ስልጣናቸውን እንዲለቁ የሚያስችል ተቋም ቀደም ብለን አላዘጋጀንም።
መጪው 2018 ዓመተ ምህረት በዚህ ዓመት ከታየው ድራማ በላይ የምናይበት ይመስላል። ዚምባብዌ ከተፈጠረች ወዲህ ለመጀመሪያ ጊዜ ሙጋቤ የሌሉበትን ምርጫ ታካሂዳለች። በዓለማችን አዲሲቱ ሀገር ደቡብ ሱዳንም ነጻነቷን በ2011 ከተቀዳጀች ጀምሮ የድርቅና ግጭቶች ግዙፍ ፈተናዎች እየተፈታተኗት ሲሆን ምርጫ ለማካሄድም እየተዘጋጀች ነው። አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ እዚህ ላይ ላብቃና በዚሁ በአውሮፓውያኑ ዓመት 2017 በኢትዮጵያስ ከዲሞክራሲ ግንባታው አንጻር ምን ታዘብን የሚለውን አክዬ አጠቃልላለሁ። ባጭሩ አስተያየታቸውን እንዲያጋሩን እዚህ ዩናይትድ ስቴትስ ላንሲንግ ሚሽገን በካተሪንግ ዩኒቨርሲቲ የታሪክ መምህሩን ፕሮፌሰር እዝቅኤል ጋቢሳን በስልክ ጠይቄያለሁ። ምን ታዘቡ ፕሮፌሰር እዝቅኤል በ2017 የኢትዮጵያን ዲሞክራሲ በተመለከተ?
እንግዲህ እንደሚታወቀው ኢትዮጵያ ባለፉት 40 ዓመታት ውስጥ በአንድ በኩል ወደ ዴሞክራሲ ወይም ህዝብ ወደሚፈልገው የሚሳተፍበት መንግስት እየገሰገሰች ነበረ። ወደ ከደርግ መንግስት መውደቅ በኋላ ይሄ ሶስተኛው የዴሞክራሲ ማዕበል ተብሎ የሚታወቀው ኢትዮጵያም እንደደረሰ ከኢትዮጵያም ጋር ኤርትሪያ፣ ኢትዮጵያ፣ ሩዋንዳ አምባገነንነትን አስወግደው ዲሞክራሲን የሚመልሱ አዳዲስ መሪዎች የተባሉበት ጊዜ ነበረ። ነገር ግን በእነዚህ በሁሉም አገሮች ኢትዮጵያንም ጨምሮ የዲሞክራሲ መልክ ያላቸው የምርጫዎች ይካሄዱ ነበር። ምርጫዎች ተካሂደው ዲሞክራሲ መጥቷል ይባል ነበር። ነገር ግን በሁሉም አቅጣጫ የዲሞክራሲን የሚደግፉት ምሰሶዎች በሙሉ በኢትዮጵያ ውስጥ ሲጠፉ እና ሲደመሰሱ እንደቀሩ እናውቃለን። ምርጫ ብቻ ይደረጋል፣ ነገር ግን የመናገር መብት፣ የመሰብሰብ መብት፣ ዴሞክራሲን የሚደግፉ ተቋማት በሙሉ እንደተጎዱ ነው የምናውቀው። ከ2014 የጀመረው በኢትዮጵያ በጠቅላላ የተቀጣጠለው የህዝብ አመፅ ግን በአሁኑ ባስ 2017 ዓመተ ምህረት ላይ አዲስ መልክ እንደያዘ ነው የሚታየን። ይህም አዲስ መልክ ምንድን ነው? መንግስት ሁሉንም ደመስሳለሁ፣ የማይዳግም እርምጃ ወስዳለሁ እያለ ሲገል ሲያስር የነበረ መንግስት ጥፋተኛው እኔ ነኝ ብሎ ሙሉ በሙሉ ኃላፊነትን መውሰድ መጀመሩ ይህ የህዝብ የዲሞክራሲና የልማት ፍላጎት ወደ ኋላ የማይመለስ መሆኑ ታውቆ መንገድ ላይ ከሚደረጉ ሰላማዊ ሰልፎች ወይም ሌላ የተቃውሞ አሰራሮች ወደ ቤተ መንግስት ገብቶ በቤተ መንግስት ውስጥ በባለስልጣኖች መካከል ትግሉ እዛ ድረስ እንደገባ እና በአሁኑ ሰዓት እንኳን ዛሬም እየተነጋገርን ሳለን በ4 ኪሎ ላይ የዲሞክራሲ ግፊቱና የዲሞክራሲ አመጣጥም የማይፈልጉ የተቆናጠጡትን ስልጣን ለመልቀቅ የማይፈልጉ ያገኙትን የኢኮኖሚ ጥቅም የያዙትን አሁንም ይዞ ለመቆየት በሚፈልጉ መካከል ትግሉ እንደተያያዘ ነው። በአጠቃላይ ግን የህዝቡ ፍላጎት እና የህዝቡ ንቃት ከፍተኛ ደረጃ ላይ ስለደረሰ የኢትዮጵያ መንግስትም ይህን የዲሞክራሲ አመጣጥ ለመቀልበስ በማይችል መልኩ እየታገለው እንዳለ ነው የሚታየው። ስለዚህ ተስፋ ያለው ነገር ነው እየታየኝ በዚህ በ2017 2018 ደግሞ የተሻለ ይሆናል ብዬ ተስፋ አለኝ። ምክንያቱም ይሄ ሁሉ በህዝብ ፍላጎት ላይ የተመሰረተ ሞትን የማይፈራ በጣም የነቃ በራሱ ከመስተዳደር በስተቀር በኃይል ለመስተዳደር የማይፈልግ ህዝብ በተለይም ደግሞ በኢትዮጵያ ውስጥ በተለያዩ ህዝቦች መካከል በአማራና በኦሮሞ በሌሎችም ህዝቦች መካከል ያለው ግንኙነት እና ፍላጎት እየጎለበተና አንድ የሆነ የመጣበት ተስፋን የሚሰጥ አመት ሆኖ ነው የታየኝ። እኔ ሰለሞን
ፕሮፌሰር እዝቅኤል ጋቢሳን አመሰግናለሁ። የኢትዮጵያ መንግስት ዲሞክራሲ በአንድ ጀንበር የሚገነባ እንዳልሆነና በረጅም ጊዜ ሂደት የሚከናወን መሆኑን በተደጋጋሚ ይገልጻል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌን እናመሰግናለን። ተከታዩ ዘገባችንም የዚህን አመት ማብቂያ የተመለከተ ይሆናል። እስላማዊ መንግስት አይሲስ በዚህ በሚሰናበተው የአውሮፓውያን 2017 ዓ.ም ኢራቅና ሶሪያ ውስጥ ምን ሲያደርግ ቆይቷል? የቪኦኤ የብሔራዊ ጸጥታ ዘጋቢ ጄፍ ሴልደን ያጠናቀረውን ቆንጅታዬ ታቀርበዋለች።
ተሰናባቹ 2017 ዓ.ም ደም ተፋሶ አሃዱ እንዲባል የፈለገው እስላማዊ መንግስት ቡድን ልክ የአመቱ መጀመሪያ ጥር አንድ ቀን ቱርክ ኢስታንቡል የሚገኝ ሬና የተባለ የምሽት ክበብ ታጣቂ ልኮ ሲያበቃ 39 ሰው አስፈጀ።
The panicking people, the blood, the noise of the gunshots, the explosions. That's what I keep on thinking about.
የአይንማኝ የሆኑት ዩሱፍ ኮዳት የሰው ፍርሃት፣ የፈሰሰው ደም፣ የተኩሱ ጩኸትና ፍንዳታው ምን ጊዜም አይረሳኝም ሲሉ ነው የተሰሙት። ቱርክ ውስጥ የብዙዎች ህይወት ያጠፋ የሽብር ጥቃት ከባድ ንጋጤ ሲፈጥር፣ ኢራቅ ውስጥ ደግሞ የነበረው ሁኔታ የተለየ ነው። እዚያ እስላማዊ መንግስት የመንግስቱ የጸጥታ ኃይሎች የራሴ ካሊፌት ብሎ ዳወጃት ሞሱል ሲገሰግስበት እግሬ አውጪኝ ይል ገባ። ጠላት አይናችን እያየ ብትንትኑ ወጣ። ከባድ ጥቃት ስናደርስበት መሳሪያውን እየጣለ ፈረጠጠ ነው ያሉት የኢራቅ የጦር ሰራዊት እዝ አባል ኮሎኔል ሐሺም አብዱል ሃዲም። ይህ በዚህ እንዳለ እስላማዊ መንግስት በሌሎችም የሙስሊሙ ዓለም ሀገሮች ውስጥ ተቃውሞ ገጠመው። ቱኒዥያውያን ጎዳና ላይ ወጥተው የአይሲስ ተዋጊ አንፈልግም አሉ። ዩናይትድ ስቴትስ ውስጥ አዲሱ ፕሬዚደንት ዶናልድ ትራምፕ እስላማዊ መንግስትና መሰል ቡድኖችን ድምጥማጣችሁን ነው የምናጠፋው ሲሉ አስጠነቀቁ።
We have not used the real abilities that we have. We've been restrained. We have to get rid of ISIS.
በእጃችን ያለውን አቅም አልተጠቀምንበትም። ታቅበን ነው የኖርነው። አይሲስን ማጥፋት አለብን። ምርጫ የለንም።
እናም ዩናይትድ ስቴትስ ይህንኑ አፋፍማ ተግባራዊ ለማድረግ ጸረ እስላማዊ መንግስት ኃይሎችን አቅም መገንባት ጀመረች። ለመጀመሪያ ጊዜ ለሶሪያ ዲሞክራሲያዊ ኃይሎች ግንባር ብረት ለበስ ተሽከርካሪዎች ላከች። በዚያም ወደ ሽብርተኛው ቡድን መዲና ወደ ራካ በአዲስ መልክ ይገሰግሱ ጀመር። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ባግዳድ ላይ እንዲህ ሲሉ ተናገሩ።
We're going to continue to stand by the Iraqi army, the Iraqi people who are fighting.
ከዚህ ጠላት ጋር ከሚዋጉት ከኢራቅ የጦር ሰራዊትና ህዝቡ ጎን መቆማችንን እንቀጥላለን።
እስላማዊ መንግስት ኢራቅና ሶሪያ ውስጥ ጫናው ሲበረታበት፣ በሌሎች አካባቢዎች ደግሞ ባለፈው የካቲት ወር የሽብርተኛ ቡድን ደጋፊ የሆነ ሰው ፈረንሳይ ፓሪስ ውስጥ የሉቭር ጠባቂዎች ላይ በቆንጨራ ጥቃት አደረሰ። ከዚያም ሚያዝያ ወር ላይ ግብጽ እስክንድሪያ ከተማ ውስጥ የሆሳዕና ዕለት በርካታ ሰዎች የተገደሉበትን ጥቃት ያደረስኩ እኔ ነኝ ሲል ኃላፊነት ወሰደ። ፓኪስታንና አፍጋኒስታንም እንዲሁ ጉልበቱን አሳይቷል። በመጋቢት ወር ካቡል ውስጥ በሚገኝ ሆስፒታል ላይ ጥቃት አድርሶ ከ30 በላይ ሰዎች ፈጀ። ዩናይትድ ስቴትስ ለዚህ ምን ምላሽ ሰጠች? ግዙፍ ቦምብ አፍጋኗ ናንጋሃር ከተማ በሚገኘው ዋናው የእስላማዊ መንግስት ምሽግና መሿለካያ ላይ ወረወረች። ሐምሌ ወር ላይ ሲደረስ እስላማዊ መንግስት ራሱ በራሱ ያወጀው ካሊፌት ይፈረካከስ ጀመር። ዋና ከተማዬ ያላት የኢራቋ ሞሱል ከወራት ውጊያ በኋላ ነጻ ወጣች። የኢራቁ ጠቅላይ ሚኒስትር ሃይደር አላባዲ ሽብርተኛው ዳኢሽ አልቆለታል፣ ፈራርሷል፣ ይህንን መላው ዓለም እንዲያውቀው አሁን አውጃለሁ ሲሉ ነው የኢራቁ ጠቅላይ ሚኒስትር የተሰሙት። የአይሲስ ተዋጊዎች ጥለዋት ከሸሹት ከራካ በደስታ ያስተላለፉት መልእክት ነበር። ጥቅምት ወር ላይ ደግሞ አይሲስ ፊሊፒንስ ውስጥ ሌላ ሽንፈት አገኘው። ደቡባዊዋ ማራዊ ከተማ ላይ ለአምስት ወራት ሲካሄድ በቆየ ውጊያ ድል ተመታ። ይሁን እንጂ እስላማዊ መንግስት የተቆጣጠራቸውን ግዛቶች ቢነጠቅና ተዋጊዎቹን ቢያጣም በውጭ ደግሞ ስዊድን፣ ስቶክሆልም ከተማ፣ ፓሪስ፣ ባርሴሎና እና ኒውዮርክ ውስጥ ጥቃት አደረሰ። ሽብርተኛው ቡድን የመሪውን የአቡባከር አልባግዳዲን ምክር በደንብ ያደመጠ ይመስላል። አልባግዳዲ ባለፈው መስከረም ለተከታዮቹ ባስተላለፈው በድምጽ የተቀረጸ መልእክት ለድል መብቃት የሚቻለው በትዕግስትና ባልበገር ባይነት በመዋጋት ነው ነበር ያለው።
ቆንጅትን ለዘገባው እናመሰግናለን። እንግዲህ ዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። በሰላም በጤና ያገናኘን። በነገው ምሽት እንገናኝ።